ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚሰማውን ስርጭታችን አሁን እንጀምራለን።
To begin with, the decision to lead the troops from the front is not an escalation. Rather, it's a constitutional responsibility.
በቅድሚያ ጦሩን በግንባር ተገኝቶ የመምራቱ ውሳኔ የግጭት መባባስ አይደለም። ይልቁንም ጠቅላይ ሚኒስትሩ መፈጸም ያለባቸው የአገርን አንድነት የመጠበቅና የማስቀጠል ህገ መንግስታዊ ኃላፊነት ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ነው የሰማችሁት። በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በጸጥታ መደፍረስ የተነሳ በመጠለያ ጣቢያዎች ስለሚገኙ ተፈናቃዮች ጉዳይ አንድ ዝግጅት ይዘናል። ማክሰኞ ህዳር 21 2014 ዓ.ም ጤና አስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። የተለያዩ ቅንብሮችና ዘገባዎችንም ይዘናል። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማህበራዊ መገናኛ ቅንብሮቻችን አሰናጃዋና እንዲሁም ከቴክኒክ መሐንዲሱ ቤል አንድራዴ ከሌሎችም ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው የአገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ ከግንባሩ እየመሩት ያለው ዘመቻም አሸባሪ ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡትን ሴራ የመክታት መሆኑንም የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በውጭ አገራት ከሚኖሩ ኢትዮጵያውያን 1 ሚሊዮኑ ከአምስት ሳምንታት በኋላ ወደ አገራቸው በመምጣት የገና በዓልን እንዲያከብሩም ኃላፊዋ ጥሪ አቅርበዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የዩጋንዳ ሰራዊት ከዲሞክራቲክ ኮንጎ ሪፐብሊክ ጋር በመሆን የተባበሩት ዲሞክራቲክ ፎርስ የተባሉት አማጽያን ይዞታዎችን በአየር መደብደባቸውን የዩጋንዳው የጦር አዛዥ አስታወቁ። ብርጋዲየር ጄኔራል ፍላቪያ ባይክሷ ባሰራጩት የትዊት መልእክታቸው በቅርቡ ዩጋንዳ ውስጥ በደረሱ የአጥፍቶ መጥፋት ፍንዳታዎች ተጠያቂ ናቸው በተባሉት የእስላማዊ ሚሊሻዎች የተባበሩት ዲሞክራቲክ ፎርስ ወይም ኢዲኤፍ እየተባሉ በሚጠሩ አማጽያን ካምፖች ላይ የአየር ጥቃት ማድረሳቸውን ተናግረዋል። ከዛሬው ጥቃት አስቀድሞ የዩጋንዳው መሪ ሙሴቪኒ ካለፈው ሰኔ ወር ወዲህ 12 የኢዲኤፍ አባላት መገደላቸውንና 106 የሚሆኑት ደግሞ መያዛቸውን ተናግረዋል። ኦምኒኮርን የተባለው አዲሱ የኮቪድ-19 ቫይረስ ዝርያ በደቡብ አፍሪካ በይፋ ታይቷል ተብሎ ከመነገሩ በፊት በምዕራብ አውሮፓ ተከስቶ እንደነበር የሚያሳይ አዲስ መረጃ መገኘቱ ተሰማ። የኔዘርላንድ ባለስልጣናት ዛሬ ማክሰኞ በሰጡት መግለጫ ቫይረሱ ባለፈው አርብ ከደቡብ አፍሪካ ወደ አምስተርዳም በመጣ መንገደኛ ላይ በተደረገ ምርመራ ታይቷል ተብሎ ከመነገሩ አንድ ሳምንት በፊት እስከ ዳር 10 ቀን ተደርጎ በነበረ ምርመራ ታይቶ የነበረ መሆኑ ተነግሯል። የኦምሪኮን ቫይረስ እስከዛሬው ቀን ድረስ በጃፓን፣ ፈረንሳይ፣ እንግሊዝ፣ ካናዳ፣ ስኮትላንድ፣ አውስትራሊያ፣ ስፔን እና ስዊድን ውስጥ መታየቱም ተዘግቧል። በርካታ አገሮች ከደቡብ አፍሪካ ጋር የነበራቸውን የጉዞ መስመር የዘጉ ሲሆን የደቡብ አፍሪካው ፕሬዝደንት አገራቸው ተነጥላ የጉዞ ማዕቀብ የተጣለባት መሆኑን በማውገዝ በዓለም አቀፉ ማህበረሰብ ማዘናቸውን የገለጹ መሆኑ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ወደ ዩክሬን ከተቃጣ ማንኛውም የጠብ አጫሪነት ድርጊት እንድትቆጠብ ዛሬ ማክሰኞ በሰጡት መግለጫ ያስጠነቀቁ ሲሆን በድጋሚ የሚደረግ ማንኛውም የጥቃት እርምጃ የከፋ አጸፋን ያስከትላል ብለዋል። ለኔቶ ስብሰባ በላቲቪያ የሚገኙት ብሊንከን ከአገሪቱ የውጭ ጉዳይ ሚኒስትር ኤድጋር ሬንከንቪክስ ጋር ሆነው በላቲቪያ ዋና ከተማ ሪጋ ላይ ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ሩሲያ ዩክሬንን አስመልክቶ የምታደርገው እንቅስቃሴ ዩናይትድ ስቴትስን በእጅጉ አሳስቧታል ብለዋል። ሩሲያ እየገነባች ነው ስለተባለው ወታደራዊ ኃይልም ዛሬና ነገ ረቡዕ ከሰሜን አትላንቲክ ቃል ኪዳን አባል አገራት ኔቶ ጋር በሚደረገው የሚኒስትሮች ስብሰባ ከመከሩ በኋላ የሚሰጡት ብዙ አስተያየት እንደሚኖራቸው ተናግረዋል። ከኔቶ ስብሰባ ቀደም ብሎም የኔቶ ዋና ጻፊ ጀነራል ጄን ስቶልተንበርግ ሩሲያ በአካባቢው በመፍጠር ላይ ያለችውን ውጥረት እንድታረግብ ጠይቀዋል። በዩክሬን ላይ የሚፈጸም ማንኛውም ጥቃት በሩሲያ ላይ የፖለቲካና የምጣኔ ሀብት ጉዳት እንደሚያስከትልባትም ጀነራሉ አስጠንቅቀዋል። በኔቶ አባል አገር ሚኒስትሮች የሚደረገው ስብሰባ ዋነኛው ዓላማ ከዛሬ 10 ዓመት በፊት የነበረውን በመከለስ በአዲስ ወታደራዊ ስትራቴጂ ላይ መምከር መሆኑን ተዘግቧል። የታሊባን ኃይሎች ስልጣን ከያዙ ወዲህ በወሰዱት የበቀል እርምጃ በአራት የአፍጋን ክፍለ ግዛቶች ከ100 በላይ ሰዎችን በሞት የቀጡና ደብዛቸው እንዲጠፋ ያደረጉ መሆኑን ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች ትናንት ባወጣው ሪፖርት አስታወቀ። እርምጃው የተወሰደው ካለፈው ነሐሴ ጀምሮ እስከ ጥቅምት ወር ድረስ ጋዛኒ፣ ሄልማንድ፣ ካንዳሃርና ኩንዱዝ በተባሉ ግዛቶች ውስጥ መሆኑንም ድርጅቱ አመልክቷል። ሪፖርቱን ያዘጋጁት ፓትሪሺያ ጎስማን ለቪኦኤ እንደተናገሩት ታሊባኖቹ የበቀል እርምጃውን የወሰዱት ፊት ለፊት ሲዋጓቸው በነበሩና በአካባቢው ሕዝብ ዘንድ በሚታወቁ ሰዎች ላይ መሆኑን ተመልክተዋል። ምዕራባውያን አገሪቱን ለቀው ከወጡ በኋላ ስልጣን የጨበጠው ታሊባን ምንም አይነት የበቀል እርምጃ እንደማይወስድ ቃል የገባ ቢሆንም በቀደመው መንግስት ስም ዝርዝር ውስጥ የነበሩ ሰዎችን እየለቀመ ማሰርና መግደሉን ሪፖርቱ አመልክቷል። የትዊተር ስራ አስፈጻሚና ከመስራቾች አንዱ የሆኑት ጃክ ዶርሲ ከኃላፊነታቸው የለቀቁ ሲሆን በድርጅቱ የቴክኖሎጂ ኃላፊ የሆኑት ፓራግ አግራዋል የድርጅቱ ዋና ስራ አስፈጻሚ ሆነው የተኳቸው መሆኑ ተገለጸ። የ37 ዓመቱ አግራዋል ከህንድ የመጡ ስደተኛ ሲሆኑ ድርጅቱን የተቀላቀሉት እንደ አውሮፓ አቆጣጠር በ2011 መሆኑም ተነግሯል። የትዊተር ቴክኖሎጂ ኃላፊ በመሆን ላለፉት 4 ዓመታት አገልግለዋል። አግራዋል ድርጅቱን ሲቀላቀሉ የድርጅቱ ሰራተኞች 1000 ብቻ የነበሩ ሲሆን ባለፈው ዓመት መጨረሻ ወደ 5500 መድረሱም ተመልክቷል። የእሳቸው ስራ አስፈጻሚነት ከተነገረ በኋላ የድርጅቱ አክሲዮን ዋጋ መጨመሩም ተሰምቷል። የፓራግ አግራዋል ወደ ትልቁ የማህበራዊ ሚዲያ ቴክኖሎጂ ድርጅት አመራር መምጣት በቴክኖሎጂው ዓለም አመራር ያሉትን ህንዳውያን አሜሪካውያንን ቁጥር ከፍ ያደረገው መሆኑ ተገልጿል። ትላልቅ የቴክኖሎጂ ድርጅቶችን እየመሩ ካሉት ህንዳውያን አሜሪካውያን መካከል የጉግል አልፋቤት ሰንዳር ፒቻዬ፣ የማይክሮሶፍት ሳታያ ናዴላ እና የአይቢኤም አርቪንድ ክሪሽና ይጠቀሳሉ። በካሪቢያን ደሴት የምትገኘው ባርባዶስ ከዛሬ ጀምሮ ከቅኝ ገዢዋ እንግሊዝ ዘውድ ጋር የነበራትን ትስስር አቋርጣ ነጻ ሪፐብሊክ መሆኗን አውጃለች። የአገሪቱ ርዕሰ ብሔር ምልክት የነበረው የእንግሊዟ ንግሥት ኤልሳቤጥ የዘውድ ምስልም የተወገደ መሆኑ ተነግሯል። ባለፈው ወር ምርጫ አሸናፊ የሆነው ጡት ሳንድራ ሜሰን ባደረጉት የበዓለ ሲመት ንግግራቸው አገራቸውን የባርባዶስ ሪፐብሊክ ብለው ሲጠሩ የመጀመሪያዋ ፕሬዝደንት ሆነዋል። በበዓለ ሲመቱ ላይ ከተገኙት እንግዶች መካከል የእንግሊዙ ልዑል ቻርልስ አንዱ ናቸው። ባርባዶስ ከእንግሊዝ ቅኝ ነጻ ግዛትነት ነጻ የወጣችው የዛሬ 55 ዓመት ነበር። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ህዳር 21 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ የምስልና ድምፅ አቀናባሪያችን ራብ ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ባለፉት 3 ዓመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ 9 ቢሊዮን ዶላር ወደ ኢትዮጵያ ተልኳል። ያለፈውን ዓመት 2013ን ብቻ ካየን 3.6 ቢሊዮን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ አማካኝነት በረሚታንስ መልክ ተልኳል።
አቶ ወንደሰን ግርማ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የሕዝብ ግንኙነት ዲሬክተር ናቸው። በውጭ ሀገር ከሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ በተለያየ መልኩ ወደ ሀገር የሚገባውን ገንዘብ አስመልክቶ ከተናገሩት የተወሰደ ነው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸውን የአገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽህፈት ቤታቸው ዛሬ አስታወቀ። ጠቅላይ ሚኒስትሩ ከግንባር እየመሩት ያለው ዘመቻም አሸባሪዎች ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡት ሴራ ነው ሲል ይህንኑ የመክታት መሆኑንም የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ተናግረዋል። በውጭ አገራት ከሚኖሩ ኢትዮጵያውያን 1 ሚሊዮን ከአምስት ሳምንታቱ በኋላ ወደ አገራቸው በመምጣት የገናን በዓል እንዲያከብሩም ኃላፊዋ ጥሪ አቅርበዋል። እስክንድር ፍሬው በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን ይህን መግለጫ ተከታትሎ ተከታዩን አሰናድተዋል።
የዛሬው መግለጫ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ወደ ግንባር ካመሩ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የጠቅላይ ሚኒስትሩን ውሳኔ በተዛባ ሁኔታ የዘገቡ የመገናኛ ብዙሃን አሉ። በተለይም የጠቅላይ ሚኒስትሩን ውሳኔ ከግጭት ማባባስ ጋር አያያዙ ያሏቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር ሄዱት በአገሪቱ ህልውና ላይ በተጋረጠው አደጋ ምክንያት መሆኑን ነው የፕሬስ ኃላፊው ያብራሩት።
To begin with, the decision to lead the troops from the front is not an escalation. Rather, it's a constitutional responsibility.
በቅድሚያ ጦሩን በግንባር ተገኝቶ የመምራቱ ውሳኔ የግጭት መባባስ አይደለም። ይልቁንም ጠቅላይ ሚኒስትሩ መፈጸም ያለባቸው የአገርን አንድነት የመጠበቅና የማስቀጠል ህገ መንግስታዊ ኃላፊነት ነው። ባለፉት ወራት አሸባሪ ድርጅቶች ግጭቱን ማባባሳቸውና ማስፋፋታቸውን ተመልክተናል። በተጨማሪም በውጭ የሚገኙ አባሎቻቸው በዲሞክራሲያዊ መንገድ የተመረጠን መንግስት በኃይል ለመገልበጥ የሚያደርጉትን ጥረት ይፋ አድርገዋል። በተያያዘም በምርጫ ያሸነፈን መንግስት በአመጽ ለመገልበጥ የሚደረገውን የአገር ክህደት ጥረት የሚመሩት ተመሳሳይ ግለሰብ መንግስትን ለመጣል ከቀድሞና ከአሁን የምዕራባውያን ዲፕሎማቶች ጋር ሲነጋገሩ ሾልኮ የወጣ ቪዲዮ ታይቷል።
ህወሓት ግጭቱን ወደ አማራና አፋር ክልሎች ማስፋፋቱን ያስታወሱት የፕሬስ ኃላፊዋ የጠቅላይ ሚኒስትሩ በግንባር መገኘት ግን ከወዲሁ ውጤት እያመጣ መሆኑን አመልክተዋል።
His decision has inevitably boosted troop morale and emboldened the people of Ethiopia to unite and to resist.
የጠቅላይ ሚኒስትሩ ውሳኔ የጦሩን ሞራል ጨምሯል። የኢትዮጵያ ህዝብም ያሸባሪ ድርጅቱን ስጋት ለመቋቋምና ለመመከት አንድ እንዲሆንና እንዲነቃቃ አድርጎታል። ባለፉት ጥቂት ቀናት ብቻ ህወሓት ያያዛቸውን ቦታዎች እንዲለቅ ከማድረግ አንጻር ብዙ እርምጃዎች መራመድ ተችሏል። በተለይም ካሳጊታን ጭፍራንና ቡርቃን በማስለቀቅ
የሰሜን ኢትዮጵያው ግጭት የቀጠለው የአፍሪካ ህብረትና ሌሎችም አካላት ሰላማዊ መፍትሄ እንዲበጅለት ጥሪ ያቀረቡ ባሉበት ወቅት ነው። በተለይም በአፍሪካ ህብረት የተሰየሙት ልዩ ልዑክ የናይጄሪያው የቀድሞ ፕሬዝዳንት ኦሊሴጎን ኦባሳንጆ ለሰላማዊ መፍትሄ የተለያዩ ጥረቶችን ሲያደርጉ መቆየታቸውን ማስተዋወቃቸው ይታወሳል። ይህም ሆኖ በአዲስ አበባ ከኢትዮጵያ ባለስልጣናት ጋር የተነጋገሩት በመቀሌ ደግሞ ከህወሓት መሪዎች ጋር የተገናኙት የናይጄሪያው የቀድሞ ፕሬዝዳንት ኦሊሴጎን ኦባሳንጆ እስካሁን ይፋ የሆነ ምክረ ሐሳብ አላቀረቡም። ስለ ጉዳዩ ከአሜሪካ ድምጽ ለተነሳ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ይህንኑ ነው ያብራሩት።
Representative of the African Union, His Excellency Olusegun Obasanjo is still
የአፍሪካ ህብረት ተወካይ ኦሊሴጎን ኦባሳንጆ ገና ከተለያዩ ቡድኖች ጋር በመመካከር ላይ ናቸው እና ይመለሳሉ። እየሄዱና እየመጡ ጉዳዩ ከመመለከታቸው የተለያዩ አካላት ጋር ሲነጋገሩም ቆይቷል። እናም በሚቀጥለው ዙር ለሚመለከተው የመንግስት አካል የሚቀርብ ምክረ ሐሳብ ይዘው ይቀርባሉ ብለን እንገምታለን።
የፕሬስ ኃላፊዋ በዛሬው መግለጫቸው ለተለያዩ ወገኖችም ጥሪዎችን አቀርበዋል። በውጭ ለሚኖሩ ኢትዮጵያውያን ባቀረቡት ጥሪ 1 ሚሊዮን የሚሆኑት መጪውን የኢትዮጵያ የገና በዓል በአገራቸው እንዲያከብሩ ነው የጠየቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። በኢትዮጵያ መንግስት የተቋቋመው የሚኒስትሮች ግብረ ኃይል የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ምክረ ሐሳቦችን ተግባራዊ የማድረግ ሥራ መጀመሩን አስታወቀ። በምክረ ሐሳቡ መሠረትም መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አድንቀዋል። ኮሚሽኑ ለግብረ ኃይሉ የቴክኒክ ድጋፍ እንደሚያደርግና ስራውን ከሰብአዊ መብት አንጻር እንደሚከታተልም ለአሜሪካ ድምጽ ገልጠዋል። የሚኒስትር ግብረ ኃይሉ ያዘጋጀውን ስትራቴጂያዊና የድርጊት መርሃ ግብር በምክረ ሐሳብ ካቀረቡት አካባቢዎች በተጨማሪ በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶችን እንደሚሸፍን ያብራሩት ደግሞ የፍትህ ሚኒስቴር የፕሬስ ጽህፈት ቤት ኃላፊ አቶ አወል ሱልጣን ናቸው። ዝርዝሩን ከኬኔዲ አባተ ዘገባ።
በመንግስት የተቋቋመው የሚኒስትሮች ግብረ ኃይል በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ በተደረገው የሰብአዊ መብት ጥሰት ምርመራ ላይ የተመለከቱ ምክረ ሐሳቦችን ተግባራዊ ለማድረግ የሚያስችል ስትራቴጂና የድርጊት መርሃ ግብር በማጽደቅ ከትናንት ህዳር 20 2014 ዓ.ም ጀምሮ ወደ ስራ መግባቱን አስታውቋል። ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባደረጉት ምርመራ መንግስት የተናጠል የተኩስ አቁም ከማወጁ በፊት በነበረው የትግራይ ግጭት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ እንዲሁም የትግራይ ልዩ ኃይል ፈጽመዋል የተባሉትን አብዛኛውን የሰብአዊ መብት ጥሰቶች በሰብአዊነት ላይ የተፈጸሙና የጦር ወንጀል ተብለው ሊጠቀሱ የሚችሉ እንደሆኑ መግለጻቸው የሚታወቅ ነው። የጋራ ምርመራ ቡድኑ ባቀረበው ምክረ ሐሳብም በተለይ የኢትዮጵያ መንግስት ተጠያቂነትን ለማስፈንና ተጎጂዎችን ለመካስ የሚያስችሉ ተግባራትን እንዲያከናውን መጠየቁም ይታወሳል። እናም በምክረ ሐሳቡ መሰረት መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አድንቀዋል።
አንደኛ የኢትዮጵያ መንግስት ሪፖርቱን እንደሚቀበልና ተግባራዊ ለማድረግ ቁርጠኝነት ያለው መሆኑን መግለጹ በጥሩ መልክ የተቀበልነው እርምጃ ነበረ። ምክረ ሐሳቦቹ ዘርፈ ብዙ ስለሆኑና የተለያዩ የሚመለከታቸው መስሪያ ቤቶች ቅንጅትና ትብብር የሚጠይቅ ስለሆነ በሚኒስቴር መስሪያ ቤቶች ደረጃ ይህን አይነት ግብረ ኃይል መቋቋሙ በጣም ትክክለኛ እርምጃ ነው። በዚህ መሰረት ደግሞ አሁን ግብረ ኃይሉ ስራውን ሲያከናውን ቆይቶ ዝርዝር ስራዎች ውስጥ ለመግባት መርሃ ግብር አዘጋጅቶ ልዩ ልዩ ኮሚቴዎች አቋቁሞ ወደ ስራ ውስጥ መግባት መጀመሩን መስማታችንም ደግሞ የበለጠ እንደገና የሚያበረታታ እርምጃ ነው። እነዚህ ሁሉ ነገሮች በድምሩ ሲታዩ መንግስት ለጣምራ ምርመራ ስራው እንዲካሄድ ከመስማማቱ አንስቶ ሪፖርቱንና ምክር ሀሳቦቹን መቀበሉ አሁንም ደግሞ ተግባራዊ ለማድረግ እንቅስቃሴ መጀመሩ በጣም የሚያበረታታ ሆኖ አግኝቼዋለሁ። ትክክለኛ እርምጃ ነው።
የሚኒስትሮች ግብረ ኃይል ያዘጋጀው ስትራቴጂና የድርጊት መርሃ ግብር በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶች እንደሚሸፍን ተገልጿል። ይህም መንግስት ወሰድኩ ካለው የተናጠል የሰብአዊ ተኩስ አቁም እርምጃ በኋላ በአፋርና በአማራ ክልሎች የተፈጸሙትንም እንደሚያካትት የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን ለአሜሪካ ድምጽ አብራርተዋል።
በሰብአዊ መብት ኮሚሽን በኢትዮጵያ ማለት ነው እና በተባበሩት መንግስታት የከፍተኛ ሰብአዊ መብት ኮሚሽን የጋራ ጥምር ኮሚቴ ተቋቁሞ በዛ መሰረት የጣና የሰብአዊ መብት ጥሰት አለ። የእሱ ሪፖርት ላይ መሰረት ተደርጎ የሚደረጉ የወንጀል ምርመራዎችም አሉ። ከዛ ውጭም ደግሞ ከዛ በኋላ በተለይ መከላከያ ሰራዊቱ ከመከሌ ከወጣ በኋላ ወይም ደግሞ የተናጠል የተኩስ አቁም እርምጃ ከተወሰደ በኋላ የተፈጸሙ ብዙ ወንጀሎች አሉ። አሰቃቂ ተግባራቶች አሉ። ሰብአዊ ድርጊቶች ተፈጽመዋል። በሰው ልጆች ላይ ግድያዎች ተፈጽመዋል። አካል ጉዳቶች፣ በንብረት ላይ የተፈጸሙ ውድመቶች አሉ እና እነዚህን በተመለከተ ነው የወንጀል ምርመራው በስፋት የሚፈጸሙ። ስለዚህ በሰዎች ላይ የተፈጸሙ ከባባድ ወንጀሎች በአጠቃላይ በዚህ ግብረ ኃይል የሚመረመር ወይም ደግሞ በምርመራ ሂደት ውስጥ የሚካተት ተግባር ነው የሚሆነው።
ግብረ ኃይሉ የወንጀል ምርመራና ክስን፣ የስደተኞችና የተፈናቃዮች ጉዳዮችን፣ የጾታዊ ጥቃቶችንና የሀብት ማሰባሰብን የተመለከቱ ተግባራትን የሚያስተባብሩ በፍትህ ሚኒስቴር፣ በሰላም ሚኒስቴር፣ በሴቶችና ማህበራዊ ጉዳዮች ሚኒስቴር እንዲሁም በገንዘብ ሚኒስቴር የሚመሩ አራት ኮሚቴዎችን አዋቅሯል። በፍትህ ሚኒስቴር የሚመራው የወንጀል ምርመራና ክስ ኮሚቴ የተፈጸሙ የሰብአዊ መብት ጥሰቶችንና ወንጀሎችን አስመልክቶ የምርመራ ስራውን እንዲያስጀምርም አቅጣጫ አስቀምጧል። ይሁን እንጂ ጦርነቱ እየተካሄደ ባለበት ሁኔታ ምርመራው እንዴት ሊደረግ እንደታቀደ ላነሳውላቸው ጥያቄ አቶ አወል ሱልጣን ተከታዩን ምላሽ ሰጥተዋል።
በሂደት ነገሮችን ከግምት እያስገቡ እንደ ሁኔታው እንደ አመች ሁኔታው እየተደረገ ምርመራ የሚከናወነው በተለይ ጦርነቱ ባበቃባቸው ወይም ደግሞ የሽብር ቡኑ ለቋቸው ወይም ደግሞ ለቋቸው እንዲሄድ በተደረገባቸው ቦታዎች ላይ ነው አብዛኛው ምርመራ የሚደረገው። እርግጥ አሁን ባለው ሁኔታ አመቺ ያልሆኑ ቦታዎች ላይ ምርመራዎችን ማከናወን ከሚፈልገው ውጤት አንጻር ስኬታማ የማንሆንበትን እድል ስለሚያሰፋ ቦታዎችን የመምረጥ ስራ ይሰራል። ስለዚህ ከየትኛው አካባቢ ነው ወንጀል ምርመራው የሚጀመረው የሚለው ነገር የሚወስነው ራሱ ኮሚቴው ወይም ራሱ የተቋቋሙ ግብረ ኃይል ነው። ስለዚህ ያ ግብረ ኃይል በሚወስነው መሰረት የወንጀል ምርመራዎችን ያደራጃል። በዛ በተደራጀ የወንጀል ምርመራ ቡድን ውስጥ ደግሞ ተሳትፎ ቦታዎችን እየለየ ምርመራዎች እያከናወነ በተጨማሪ የሚለቀቁ ቦታዎች ወይም ደግሞ በተጨማሪ ከሽብር ቡድኑ ነጻ በሚወጡ ቦታዎች ላይ ደግሞ በተመሳሳይ እነዚህን ቡድኖች እያሰማራ የወንጀል ምርመራውን እያሰፋ የሚሄድበት ሁኔታ የሚኖረው ማለት ነው።
የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን በዝርዝር የሚደረገው ምርመራ ሂደት በሂደት ግጭቱ የተካሄደባቸውን ስፍራዎች ሁሉ እንደሚያጠቃልልም ገልጸዋል። በአማራና በአፋር ክልሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በበቂ መጠን ምርመራ ያልተደረገባቸው መሆኑ ግብረ ኃይሉ የሚያከናውነውን ተግባር አዳጋች አያደርገውም ወይ በሚል የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጠይቂያቸው ይህም ብለዋል።
የኢትዮጵያ ሰብአዊ መብት ኮሚሽን ቢያንስ አንድ የተወሰኑ አካባቢዎችን የሚመለከት በአማራ ክልል የተከሰተውን የሰብአዊ መብት ሁኔታ በሚመለከት አንድ ሪፖርት አውጥተናል። ሌላም ሪፖርት ደግሞ ለማውጣት በስራ ላይ ነው ያለ ነው። በመንግስት በኩል ደግሞ ፍትህ ሚኒስቴር ጽህፈት ቤት አማካኝነት የራሳቸውን ክትትል እያደረጉ እንደሆነ አውቃለሁኝ። ስለሆነም እነዚህ ሁሉ ለዚህ ለአዲስ ለተቋቋመው ግብረ ኃይል ተጨማሪ ግብዓት ይሆናሉ ብዬ አምናለሁኝ። ዋነኛው ነገር መታየት የሚፈለገው መንግስት በተሰጠው ምክረ ሀሳብ መሰረት ተግባራዊ ለማድረግ ቁርጠኛነቱን ማሳየቱና እንቅስቃሴ መጀመሩ ነው እና ከዚህ አንጻር የሚያበረታታ ጥሩ እርምጃ ነው።
ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባቀረቡት ምክረ ሀሳብ መሰረት በግብረ ኃይሉ የተቋቋሙት ኮሚቴዎች ስራቸውን በሚያከናውኑበት ወቅት ተጎጂዎችን ማዕከል ያደረገ የአሰራር ስርዓትን እንዲከተሉና ተጎጂዎቹ እውነትን የማወቅና ፍትህ የማግኘት መብቶቻቸው እንዲከበሩ እንዲሁም አቅም በፈቀደ መጠን የመልሶ ማቋቋም ድጋፍና ካሳ የሚያገኙበትን ስርዓት ተግባራዊ በማድረግ ላይ እንዲያተኩሩ አቅጣጫ ተቀምጧል። በዚህ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽን ለግብረ ኃይሉ የቴክኒክ ድጋፎችን እንደሚያደርግ የገለጹት ዶክተር ዳንኤል በቀለ ከሰብአዊ መብት አንጻር የክትትል ስራዎችን እንደሚያከናውንም ተናግረዋል።
ሀሳቦቹን ተግባራዊ በማድረግ ላይ የቴክኒክም ወይም ሌላ ግብረ ኃይሉ ያስፈልጋል ብሎ የሚያስበው አይነት እገዛ ልናደርግ እንችላለን። ሁለተኛ በእጃችን ያሉ መረጃዎችን እንደ ነገሩ ሁኔታ ልናደርግ የሚገባው ጥንቃቄ እንደተጠበቀ ሆኖ ልናጋራ እንችላለን። ሶስተኛ እና ሌላው ግን የማይቀራው ስራችን ደግሞ መንግስት የሚያደርገውን ያፈጻጸም እርምጃም ደግሞ በገለልተኛነት ክትትል እናደርግበታለን። ምን ያህል በተሰጠው ምክረ ሀሳብ መሰረት ተግባራዊ መሆን አለመሆኑን፣ ተግባራዊ ለማድረግ የሚወሰዱት እርምጃዎችን ደግሞ ሰብአዊ መብትን ያከበሩ መሆን አለመሆናቸውን ክትትል እያደረግን ምርመራ እያደረግን ምክረ ሀሳብ መስጠታችንን እንቀጥላለን።
በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም በአይነቱ የመጀመሪያው ነው የተባለለትን የኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ሪፖርት የኢትዮጵያ መንግስት ከአንዳንድ ነጥቦች በስተቀር የተቀበለው ሲሆን የኤርትራ መንግስትና ህወሓት እንደማይቀበሉ ማሳወቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። አድማጮች፣ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በከፍተኛ ሁኔታ ተላላፊ መሆኑ የተገለጸው ኦሚክሮን የተሰኘው አዲሱ የኮቪድ-19 ዝርያ ሊያሳስብ እንጂ ድንጋጤ ሊፈጥር ግን አይገባም ሲሉ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን አስታወቁ። ይህ ቫይረስ ዝርያ ለመጀመሪያ ጊዜ ከተገኘባት የደቡብ አፍሪካና አንዳንድ ሌሎች አገሮች የሚነሱ ጉዞዎች ላይ እገዳ በመጣላቸው ብርቱ ትችት ቢገጥማቸውም ባይደን አሁንም በውሳኔያቸው እንደጸኑ ነው። አኒታ ፓውል ከዋይት ሀውስ ያደረሰችንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
አዲሱ የሰው ልጅ ጠላት ኦሚክሮን የሚል ስያሜ ተሰጥቶታል። በከፍተኛ ሁኔታ የሚተላለፈው ይህ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ተመራማሪዎች ሲሆን ስያሜውን ያገኘው ከግሪክ ፊደላት ነው።
አዲሱ ዝርያ ሊያሳስብ እንጂ ሊያስደነግጥ አይገባም። በዓለም ላይ ካለው ክትባት ሁሉ ምርጥ የሆነ ክትባት፣ ምርጥ መድኃኒት፣ ምርጥ ተመራማሪዎች አሉን። እናም በየዕለቱ አዳዲስ ነገር እያወቅን ነው። ይህንንም ዝርያ በሽብርና ግራ መጋባት ሳይሆን በሳይንስ በእውቀት ላይ የተመሠረተ ውሳኔና በፍጥነት እንዋገዋለን።
አዲሱ የኮቪድ ዝርያ ከታወቀ ከጥቂት ጊዜ በኋላ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ደቡብ አፍሪካ ጉዞ እንዳይደረግ እገዳ ጥለዋል። ይህ ውሳኔ ግን የደቡብ አፍሪካ ፕሬዚዳንት የሆኑትን ሲሪል ራማፎሳን አስቆጥቷቸዋል።
These restrictions are completely unjustified.
እነዚህ ገደቦች ምንም አይነት ምክንያታዊነት የሌላቸውና ባልተገባ መልኩ አገራችንንና በደቡብ አፍሪካ የሚገኙ እህትማማች አገሮችን የሚያገል ነው። የጉዞ ገደቡ በሳይንስ ያልተደገፈና የቫይረሱን ስርጭት ለመግታትም የማይጠቅም ነው።
ባይደን በበኩላቸው የጉዞ እገዳውን ያሳለፉት የበለጡ አሜሪካውያን እንዲከተቡና መከላከያ እርምጃዎችን እንዲወስዱ ግዜ ለመስጠት መሆኑን በመግለጽ ውሳኔያቸውን ተከላክለውታል።
Very day the World Health Organization identified the new variant. I took immediate steps to restrict
travel. የዓለም ጤና ድርጅት አዲሱ ቫይረስ መገኘቱን ባሳወቀበት ዕለት ጀምሮ ወዲያውኑ ወደ ደቡብ አፍሪካ የሚደረገው ጉዞ እንዲታገድ እርምጃ ወስጃለሁ። በርግጥ የጉዞ እገዳው የኦሚክሮን ቫይረስ ስርጭት ፍጥነት ያዘገየዋል እንጂ አይከላከለውም። ግን ጊዜ ይሰጠናል። እርምጃዎችን ለመውሰድ ጊዜ ይሰጠናል።
ዶክተር ታይሰን ቤል በቨርጂኒያ ዩኒቨርሲቲ የሕክምና ረዳት ፕሮፌሰር ሲሆኑ ተመራማሪዎች ስለ አዲሱ የኮሮና ዝርያ ገና ብዙ የማያውቁት እንዳለ ይገልጻሉ። ለምሳሌ የበለጠ አደገኛ ይሆን እንደሆን አይታወቅም። ያ ባልታወቀበት ሁኔታ ደግሞ ትክክለኛ እርምጃ ምን መሆን እንዳለበት ማወቅ ያስቸግራል ይላሉ።
Both sides of this argument have good points. I think that if you look at where the virus has
spread, ሁለቱም ወገን ያሉ ክርክሮች ጥሩ ነጥቦች አሏቸው። አሁን አዲሱ ኦሚክሮን ዝርያ የተገኘባቸው ቦታዎች ብዙ ሀገራት ናቸው። በአውሮፓ ያሉ በርካታ ሀገራትና በቀጥታ ከደቡብ አፍሪካ ወይንም በደቡብ አፍሪካ ከሚገኙ ሀገራት ጋር ግንኙነት የሌላቸው ሰዎች ላይም ተገኝቷል። ስለዚህ ውሳኔው የሚያገለ ተደርጎ መታየቱ ትክክል ነው። በጉዞ ክልከላው ላይ የተጠቀሱት ሀገራት ዝርያው ተገኝቶባቸው ከተለዩ ሀገራት ጋር አይገናኙም። በሌላ በኩል የባይደን አስተዳደር ዶክተር አንቶኒ ፋውቺ እና ሌሎች ደግሞ ቫይረሱ በፍጥነት እንዳይሰራጭ ለማድረግ ጊዜ ለማግኘት እየሞከሩ ነው።
ፕሬዝዳንት ባይደን ክትባቱን ያልወሰዱ አሜሪካውያን እንዲከተቡ እየወተወቱ ሲሆን የተከተቡና የማበረታቻ ክትባት መውሰድ የሚችሉ ደግሞ እንዲወስዱ ጠይቀዋል። ዶክተር ቤል ይሄ ሳይንሱን የተከተለ ምክር መሆኑን ገልጸው ለአሜሪካኖች ብቻ የሚውል እንዳልሆነም ተናግረዋል።
This really should be a wake up call that we need to do as much as we can to get the global population vaccinated.
ይሄ የዓለም ሕዝብ ክትባቱን እንዲወስድ ማድረግ ያለብንን ሁሉ ማድረግ እንዳለብን የሚያነቃ ደወል መሆን አለበት። ምክንያቱም ቫይረሱ በከፍተኛ ሁኔታ ከተዘዋወረና አዳዲስ ዝርያዎች ከተፈጠሩ ውጤታማ በሆነ ክትባት ሁኔታውን ማስተካከል አለብን።
አዳዲስ የኮቪድ ዝርያዎች መገኘታቸውን መቀጠሉን ተከትሎ የሕክምና ባለሙያዎች መላልሰው አንድ አይነት ምክር ይመክራሉ። አዛውንትና ወጣት አሜሪካውያን የፊት ጭንብል መጠቀም እንዲቀጥሉ፣ ርቀታቸውን እንዲጠብቁና ክትባቱን እንዲወስዱ።
አመሰግናለሁ ስምኝሽ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ቀዳሚው ቅንብርም ቀያቸውን ለቀው ከተበተኑ ብዙ መቶ ሺዎች ፊት የተደቀነውን መልከ ብዙ ፈተናና ድርብርብ የጤና ሁከቶች ይመለከታል። በአንድ በኩል በሰው ብዛት የተጣበቡ የተፈናቃይ መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው መኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮች፣ በሌላ በኩል ደግሞ ከቀያቸው ለመፈናቀል የተገደዱትን እነኚህን ወገኖች ሊገጥሙ የሚችሉ የስነ ልቦናና የአእምሮ ጤና ሁከቶችን ይመረምራል። በሰሜን ኢትዮጵያ ግጭት ሳቢያ ለጠና ረሃብ፣ ብርቱ መከራና እንግልት የተዳረጉትን ሰዎች አስመልክቶ ከየመስኩ ባለሙያዎች ጋር ለተካሄደው ለዚህ ውይይት የተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዲሞሎጂ ትምህርት ክፍል ሊቀመንበርና መምህሩ ፕሮፌሰር ጥላሁን አደራ፣ ለአእምሮ ጤና ሁከቶች የሚዳርጉትን ሁኔታዎች ለመመርመር ደግሞ እዚሁ ዩናይትድ ስቴትስ በሚገኘው ባሮ የአንጎልና የነርቭ ሕክምና እንዲሁም የምርምር ጥናት ተቋም የአእምሮና የነርቭ ሐኪም እንዲሁም ተመራማሪ የሆኑትን ፕሮፌሰር ዮናስ እንዳለ ገዳን ጋብዘናል። ወደ ውይይታችን ልውሰዳችሁ። ካለፈው እሁድ የሚነሳ ነው።
ፕሮፌሰር ዮናስ እንዳለገዳ፣ ፕሮፌሰር ጥላሁን አደራ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። በዚህ በዩናይት ስቴትስ የሚከበረው የምስጋና ቀን ወይም ታንክስጊቪንግ ማግስት ነው ይሄን ውይይት እያደረግን ያለ ነው እና እንኳን ለዚህ ቀን በሰላም አደረሳችሁ።
እሺ፣ እንኳን አብሮ አደረሰን።
በኢትዮጵያ አሁን ባለው ሁኔታ በጣም ከፍተኛ ቁጥር ያለው ሕዝብ እየተፈናቀለ ባለበት ተገደው ከቀያቸው የሚበተኑ ወይም የሚፈናቀሉ ሰዎች ተፋፍገው የሚኖሩበት ሁኔታ ሲከሰት የሚፈጠሩ ወይም የሚቀሰቀሱ የበሽታ አይነቶችን ነበር የተመለከት ነው። መጠነ ሰፊ መሆኑም በመቶ ሺዎች ነው የምናወራው ቁጥር፣ አብዛኛውን የሰሜን ኢትዮጵያ አካባቢ ያካለለ ነው። የጦርነቱም ወይም የግጭቱም መጠን በሰፋ ቁጥር ረጂዎቹም ተረጂ የሚሆንበት ሁኔታ ሁሉ እየተፈጠረ ነው። በአንድ ቦታ ተቀብሏቸው ሲያስተናግዷቸው የነበሩ ሰዎች አብሯቸው ተረጂ ሆነው ሌላ ቦታ ተፈናቅለው በዘገባዎች ያገኘንበት ጊዜ አለ። እንዲህ ባለው ሁኔታ የመፍትሄ አማራጮች ቀላል እንዳልሆኑ፣ ዛሬን የሚበላ የሚላስ የሚቀመስ ማግኘት እና ማደር ቅድሚያ የሚሰጠው መሆኑንም እንረዳለን። ነገር ግን ዞሮ ዞሮ እነዚህ ሰዎች ያሉበትን ሁኔታ ለመርዳት የሚያስችሉ አቅም የሚሰጡ ሁኔታዎችን ለመፍጠር ነው እና የምትወያዩት እና የቱ ፋታ ይሰጣል፣ የትኛው አጣዳፊ ነው የሚሉትን ሁሉ መመልከት ይፈልጋል። መከላከልስ የሚቻሉ አሉ ወይ? ከነኚህ ውስጥ መጠነ ሰፊ ችግር በወሬ እንደሚነገረው ቀላል ያልሆነ ነው እና አማራጮቹን ለመፈንጠቅ ያህል አንዳንድ ሀሳቦችን ብናነሳ። ፕሮፌሰር ጥላሁን፣
ልክ ነው፣ ይሄ በጣም መጠነ ሰፊ የሆነ ችግር ነው እንዳልከው እና አንዱም አንተን ለማመስገን የምፈልገው በዚህ ሁኔታ ኢትዮጵያ ውስጥ አሁን የተከሰተው ችግር የሚቆምበት ጊዜ ይመጣል፣ ጦርነቱ የሚያበቃበት ጊዜ ይመጣል። ነገር ግን ችግሩ ያቆማል ማለት አይደለም። መገዳደል ላይኖር ይችላል። ነገር ግን ለዓመታት የሚቆዩ ችግሮች በህዝባችን ላይ እንደሚቆይ ይሄ ተደጋግሞ የታየ ነገር ነው። እንዳውም በብዙ ቦታዎች ላይ አፍሪካ ውስጥ እንደዚህ አይነት ግጭቶች በተፈጠሩባቸው ቦታዎች ላይ በተደረጉ ጥናቶች የሚያመለክቱት ጦርነቱ ካቆመ በኋላ ለዓመታት ብዙ ሰዎች መጎዳት ብቻ ሳይሆን መሞትም ጭምር እንዳውም በጦርነት በጥይት ከተገደሉት ሰዎች ይበልጥ 9 እጥፍ አንድ ጥናት እንደሚያመለክተው 9 እጥፍ ሰዎች የሚሞቱት ከዛ መንስኤ በሆነ መዘዙ ጦርነት የሆነ ነገር ግን ሰዎች የሚሞቱባቸው ሁኔታዎች የተለያየ ምክንያቶች ይመስላሉ። ነገር ግን መነሻው ያ ከመጀመሪያው ጀምሮ የነበረው የጦርነት አርምድ ኮንፍሊክት የሚባለው ነው እና ይሄ ለሀገራችን ይህን ላመስገን የፈለግኩበት ምንድን ነው? ይሄ አሁን ተጀመረ። ነገር ግን መፍትሄዎቹ በተለያየ መንገድ ሊመጡ የሚያስፈልጋቸው ህዝባችንን እየጎዱ የሚቆዩ ነገሮች እንደሆኑ፣ ወዲያው ጦርነቱ ሲያቆም ሌላው ነገር ሁሉ ሰላም ይሆናል ማለት አይደለም። ችግረኞች በችግራቸው ይቆያሉ ማለት ነው። ስለዚህ አቃዳፊዎች የምንላቸው ነገሮች አሉ። እንግዲህ በበሽታ በኩል ያየናቸው እንደሆነ ያው በሽታ ከበሽታ ጋር የምናያይዘው ምግብን ነው። ምግብ ራሱ መድኃኒት ነው እና ምግብ በጣም የምግብ አቅርቦት እጅግ አስፈላጊ እንደሆነ የምናየው በተለይም ደግሞ በወጣቶች ላይ፣ በልጆች ላይ፣ በህፃናት ላይ ያለው የምግብ አቅርቦት የምግቡ አቅርቦት በሚቀንስበት ጊዜ እነዚህ ልጆች አእምሯቸው ደካማ ይሆናል። አእምሯቸው ሲቀጭጩ በሚያንሱበት ጊዜ ለዚህ ነው ህፃናት የሚመዘኑት። በሚቀጭጩበት ጊዜ የአእምሮ ችሎታቸው እየቀነሰ የሚሄድበት ሁኔታ አለና ቢተርፉ እንኳን ከሞት እነዚህ ልጆች ችግር ላይ ይወድቃሉ ለተቀረው ዘመናቸው በሙሉ ማለት ነው እና የምግብ አቅርቦት በጣም በአጣዳፊነት አስፈላጊ ነው። ከምግብ ጋር ተያይዞ ያለ ደግሞ የንጹህ ውሃ አቅርቦት ነው። የንጹህ ውሃ አቅርቦት በጣም በጣም አስፈላጊ ነው። እነዚህ ሰዎች ብዙ ጊዜ ስንመለከታቸው የት ነው ያሉት፣ የት ነው የሚኖሩት ብንደል አሁን የተፈናቀሉ ሰዎች ከአንድ ቀበሌ ከአንድ ሰፈር ወደ ሌላ ከተማ በሚሄዱበት ጊዜ እዚያ ያለው ህዝብ ራሱ የሞላና የተረፈው ህዝብ አይደለም። ኑሮውኑ ከጆዳፍ የሚኖር በጣም ብዙ ህዝብ ነው ያለው። አሁን እነዚህ ሰዎች በሚጨመሩበት ጊዜ አሁን ከተሞችን እንኳን መጥቀስ ይቻላል ኢትዮጵያ ውስጥ በሚጨመሩበት ጊዜ በብዛት ሆነው ጥቂት ቁጥር ሲሆን አንድ ነገር ነው። በብዛት ሲመጡ ግን አሁን እነዛ መጪዎቹ ሰዎች ተፈናቃዮቹ ማለት ነው አሁን እንግዲህ ውሃውንም ሊጋሩ ነው፣ ምግቡንም ሊጋሩ ነው፣ የህክምና አገልግሎቱንም ሊጋሩ ነው። ሌላ ቀርቶ ትምህርት ቤትም እንኳን ልጆቹ ትምህርት ቤት መሄድ ያንንም ሊጋሩ ነው እነዚህ። እና ያ ቋሚው ህዝብ ድጋፍ ያስፈልገዋል። እና አስቀድመን ማሰብ ያለብን ያ ተቀባዩ ህዝብ እንዴት አድርጎ ሊቀበል እንደሚችል፣ ምን አይነት እርዳታ እንደሚያስፈልገው፣ እንደዛ አይነቱን ነገር አስቀድሞ ማሰብ ያስፈልጋል።
መልካም። የውስብስብነቱን ያህል የችግሩን ጥናት ያህል ዘለቄታ ያላቸው ጉዳቶች የሚቀጥሉ መሆናቸውን አመላክተዋል ፕሮፌሰር ጥላሁን። ይልቁንም ደግሞ ተቀባዩን ማህበረሰብ መደገፍም ቅድሚያ ከሚሰጣቸው ትኩረት ውስጥ መካተቱን እንግዲህ ተመልካች አድማጮቻችን መርዳት የሚፈልጉ ራሳቸውም እንዴት መርዳት እንችላለን የቱ ላይ እናተኩር ለሚለው አመላካች ይመስለኛል። ፕሮፌሰር ዮናስ ወደ እርስዎ ልመለስ ነው። በአእምሮ ጤና ውስጥ ረገድ ቅድም በሰፊው ተመልክተናል በርካታ ጉዳቶች እንደሚከተሉ። ይህን ውስብስብ ችግር ክስተቱ ወይም የጦርነቱ ግጭቱ ከሚያመጣው ባሻገር ከሰዎች ራሳቸው ነገሮችን የመቋቋም አቅም ጋር እንደሚዛመድ አስረድተውናል። የትኞቹ ምናልባትም ራስን ለመርዳት ያለን አቅም ያሳጡ ይሆን? ሌሎችም መርዳት የሚፈልጉ የጤና አገልግሎትን ጨምሮ በአቅም ደረጃ ሁኔታዎች በሚፈቅዱት የትኞቹ ላይ ትኩረት ማድረጉ ምናልባት ይረዳ ይሆን? ባጭሩ ምንድን ነው የሚያሳስበው? ቅድሚያ ሊሰጥ የሚገባ ተብሎ መለየት ይቻላል?
እንግዲህ ይሄ በእንደዚህ አይነት ከፍተኛ ወታደራዊ ግጭት ማስ ካዥዋልቲ በሚኖርበት ጊዜ ዋናው ነገር አንደኛ ቅደም ተከተሉን ለይቶ ማወቅ፣ ሁለተኛ ሁኔታው የሚጠይቀውን አደረጃጀት መጠቀም፣ መደበኛው አሁን በጤና ሕክምና ሙያ አስቦ አሰላስሎ ረጋ ብሎ ነው ነገሮች የሚደረጉት። ያ አይነት አሰራር አይሰራም። ይሄ ሎጂስቲክ የተቀናበረ ኒምብል በጣም ቅልጥፍና ያለው እና ፈጣን የሆነ እርምጃ ማድረግ የሚችል የጤና አደረጃጀት ያስፈልጋል። ይሄ በስነ አእምሮ በኩል በጤና ጥበቃ በኩል ይሄን አይነት አደረጃጀት ከተለመደው ውጪ ለግጭት የሚያመች አደረጃጀት እንዳለ እንደተጀመረ ተስፋ አድርጋለሁ። አንድ እሱ ነው። ሁለተኛ ከመደበኛ ጤና ሕክምና ውጪ ህብረተሰቡ ትልቅ ሚና አለው። የእኛን እሴት የባህላችንን እሴት ለጤና ለስነ አእምሮ ጤና መጠቀም በደንብ እንችላለን። በተለይ ታላላቆች ሽማግሌዎች የሚሉትን የመስማት ነገር አለ ህብረተሰባችን። አንደኛ እነሱ መጠቀም፣ ሁለተኛ እምነት አባቶች እና እናቶች በእስልምናም በክርስትናም በሁሉም መስክ ያሉት እነሱ የእነሱ ሪሶርስ መጠቀም። ይህን ሁሉ ለማድረግ ህብረተሰቡም ሆነ የእምነት ድርጅቶች ይሄ አሁን በአሁኑ ቋንቋ ጥሩ ሰማሁት አብሮ መናበብ የሚባለው ነገር እየተናበበ ህብረተሰቡ ባለው ቦታ የተፈናቃዮችም ቢሆን ተደራጅተው እና ተሰባስበው እዛ ያሉት በአካባቢ ያሉት የእምነት አባቶች እና እናቶች ጋር ተባብረው በተቻለ መጠን ይሄ የስነ አእምሮ ችግር በባህላዊ መንገድ እንግዲህ በፈረንጅኛው ሰፖርት ሲስተም አንዱ አንዱን መርዳት በፈሪንግ ኤፌክት ማለትም ነገሩን ጥይቱ ተተኩሶ ሲመጣ እንደማብረድ ማለት ነው። በፈሪንግ ኤፌክት ይኖረዋል። ቢያንስ ወደፊት ደንበኛ አገልጋሎቶች እስኪመጡ ድረስ ትልቅ ጠቀሜታ ይኖራል። ቅድም ፕሮፌሰር ጥላሁን ያለው ነገር አንዱ ጥሩ ነጥብ ይሄ ከጦርነት ላይ ሲሆን ሰው አንዳንዴ ጥይቱ እንደመታኝም አልታወቀኝም ይላል። ምክንያቱም ይሄ ፍላይት ኦር ፋይት የንዴትና የስሜት ጊዜ ነው። ግን ጥይቱ ጦርነቱ ሲያቆም ደግሞ ያኔ ነው ብዙ ችግሮች የሚታዩት። ለዛ እንግዲህ እኛም መዘጋጀት ይኖርብናል። ይሄ እንዲህ አይነት ውይይት መጀመሩም ጥሩ ነው። ወደዛ የሚወስደን ነው።
አድማጮች ተከታታይ ውይይቱ ይቀጥላል። እንግዶችን ፕሮፌሰር ዮናስ እንዳለገዳንና ፕሮፌሰር ጥላሁን አደራን ለጊዜያቸው አመሰግናለሁ። አድማጮች አሁን ንግድና ምጣኔ ሀብት። ባለፉት 3 ዓመታት ውስጥ በውጭ አገር የሚኖሩ ኢትዮጵያውያን በተለያየ መልኩ ወደ አገር ውስጥ የገባው ገንዘብ መጠን ወደ 9 ቢሊዮን ዶላር እንደሚደርስ በውጭ አገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የሕዝብ ግንኙነት ዳይሬክተር አቶ ወንደሰን ግርማ ለአሜሪካ ድምጽ ገልጠዋል። በኮቪድ-19ና በኢትዮጵያ ባለው ወቅታዊ ሁኔታ የተጎዳውን የኢትዮጵያ ምጣኔ ሀብት ለመደገፍ በውጭ አገር የሚኖሩ ኢትዮጵያዊ ማህበረሰብ ከቅርብ ጊዜ ወዲህ የሚያደርገው ድጋፍ እየጨመረ ነው ሲሉ አቶ ወንደሰን ያስረዳሉ። ዝርዝሩን ደረጀ ደስታ ባጠናቀረው የንግድና ምጣኔ ሀብት ዝግጅት ውስጥ ታገኙታላችሁ።
የኢትዮጵያ ዳያስፖራ ኤጀንሲ ከተቋቋመበት ካለፈው 3 ዓመት ጀምሮ እስካሁን በተለያዩ አገሮች ከሚገኙ የዳያስፖራ አባላት ወደ 9 ቢሊዮን ዶላር መገኘቱን አቶ ወንደሰን ይናገራሉ። በ3 ዓመታት የነበረውን ሁኔታም ሲያስረዱ
ባለፉት 3 ዓመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ 9 ቢሊዮን ዶላር ወደ ኢትዮጵያ ተልኳል። ያለፈውን አመት 2013ን ብቻ ካየን 3.6 ቢሊዮን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ ማካይነት ሬሚታንስ መልክ ተልኳል። ከዛ ፊት የነበሩት አመታት እንደምታስታውሳቸው ከኮቪድ ጋር በተያያዘ በዓለም አቀፍ ደረጃ በተፈጠረው የኢኮኖሚ መቀዛቀዝ ምክንያት ባለፈው አመትም ከዛ ፊትም በነበሩት አመታት የቅናሽ ታይቶበታል። ብዙ ጊዜ 4 ቢሊዮን እና ከዛ በላይ ነበር ፕላን እናደርግ የነበረው። በእነዚህ መቀዛቀዞች ምክንያት ነው በአማካይ ወደ 3 ቢሊዮን ዶላር አካባቢ ነው ኤጀንሲው በቆየባቸው 3 ዓመታት የተገኘው። ባለፈው ዓመት ግን የተሻለ ወደ 3.6 ቢሊዮን የአሜሪካን ዶላር ወደ ሀገር ውስጥ ገብቷል በህጋዊ መልኩ በዲያስፖራ አማካኝነት።
አቶ ወንደሰን እስካሁን የተገለጹት በሐዋላ ወይም እሳቸው እንደሚሉት በሬሜተንስ መልክ ብቻ መሆኑን አስረድተው ዳያስፖራው ወደ አገር ቤት የሚልካቸው ሌሎች የተለያዩ መስኮች መኖራቸውን ተናግረዋል። ኢትዮጵያ ውስጥ ከሚያውላቸው የመዋዕለ ንዋይ ሌላ ለምሳሌ እንደ ህዳሴ ግድብ ለመሳሰሉት ትላልቅ ፕሮጀክቶች የሚልካቸው የገንዘብ ድጋፎች መኖራቸውንም ገልጸዋል። ህዳሴ ግድብን ለምሳሌ ሲጠቅሱ
ለምሳሌ ሀገራዊ ፕሮጀክቶች ከመላቸው መካከል ትልቁ ሀገራዊ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ ነው። ለታላቁ የህዳሴ ግድብ በያዝነው በአዲሱ በጀት ዓመት ከ200 ሚሊዮን የኢትዮጵያ ብር በላይ ዳያስፖራ ወደ ሀገር ቤት ልኳል። ሀገራዊ ጥሪዎችም የምንላቸው መከላከያ ሰራዊቱን መደገፍ፣ የተፈናቀሉ ወገኖቻችንን ማገዝ ለመሳሰሉትም ከ120 ሚሊዮን የኢትዮጵያ ብር በላይ ነው ዳያስፖራው ባለፉት 4 ወራት አካባቢ ወደ ሀገር ውስጥ የላከው።
ዳያስፖራው አገር ውስጥ ያሉትን ፕሮጀክቶች በመደገፍ ብቻ ሳይሆን በውጭ ያለውንም ዲፕሎማሲ በገንዘብ በመደገፍ ያለውን ሁለገብ አስተዋጽኦ አቶ ወንደሰን እንደሚከተለው ያስረዳሉ።
እንደምታውቀው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከ10 ጊዜ በላይ ተሰብስቧል። ዳያስፖራውም ከ10 ጊዜ በላይ ሰልፍ ወጥቷል። በልዩ ልዩ የዓለም ክፍሎች ምናልባት በጣም ከፍተኛ የሚባለው ኖሞር ሙቭመንት ወይም ንቅናቄ ነው። ግን ከዛ በፊትም ልዩ ልዩ ሰልፎችን አድርገዋል። ሰልፍ አድርጎ ብቻ አይመለስም። የአቋም መግለጫዎችን እያወጣ እያዘጋጀ ለሚመለከታቸው ተጽዕኖ ፈጣሪ ግለሰቦችም ሆነ ተቋማት ያቀርባል። ይሄ አንድ የፐብሊክ ዲፕሎማሲ መገለጫው ነው። ሌላኛው የፐብሊክ ዲፕሎማሲ መገለጫው ደግሞ ዲጂታል ዲፕሎማሲን በመጠቀም በዲጂታል ዲፕሎማሲ መታገል ነው። መልእክቶችን አሁን ይሄ ኖሞር የሚለው ወይም በቃ የሚለው ንቅናቄ ሲነሳ ዲጂታል ዲፕሎማሲ ላይ በትዊተር ዲፕሎማሲ ነበር የተነሳው። ከዛ ነው አድጎ አሁን በምናየው ደረጃ በዓለም አቀፍ ደረጃ ከ27 በላይ ከተሞች ላይ ሊታይ ይቻላል። ዳያስፖራው ይህንን ብቻ አይደለም ከፐብሊክ ዲፕሎማሲ ጋር ያለው ተሳትፎ ሰልፍ በመውጣት ወይም በሚዲያ ላይ በመሞገት ብቻ የሚወሰን አይደለም። የአሜሪካ ፖለቲካ የሚሰራው በሎቢ ድርጅቶች ነው። ያው ሎቢ ድርጅቶችን የበለጠ የቀረበ የበለጠ ተጠቃሚ ይሆናል። ዳያስፖራው የሎቢ ድርጅቶችን እስከ መቅጠር የሄደባቸው አጋጣሚዎች አሉ።
የኢትዮጵያ ዳያስፖራ አባላት በተለይም የኢትዮጵያ ሚስዮኖችና ዲፕሎማቶች በሌሉባቸው ቦታዎች ሁሉ እየተሰባሰቡ በወቅታዊ ጉዳይ የተነሳ ገንዘብ እያዋጡ የሚልኩ መሆኑን አቶ ወንደሰን ተናግረዋል። በቅርቡ ተጀምሮ እስካሁን ከ2 ሚሊዮን ዶላር በላይ ማስተላለፍ የቻለው የአይዞን መተግበሪያ ማስተላለፊያም የዳያስፖራው የኢትዮጵያ ምጣኔ ሀብት ለመደገፍ ገና ያልተነካ እምቅ ሀብት ያለው መሆኑን ያሳያል ብለዋል አቶ ወንደሰን።
እንግዲህ የኢትዮጵያ ዳያስፖራ ከፍተኛ አስተዋጽኦ እያደረገ ነው ያለ ፋይናንሻሊ ሀገሩን ለመደገፍ አቅም እንዳለውም አሳይቷል። ለዚህም ዋነኛ ማሳያችን የሚሆነው አይዞን ኢትዮጵያ ወደ ትግበራ ከገባ 3 ሳምንት አካባቢ ነው። የሚሆነው። በተግባራ ላይ በቆየባቸው ሁለት ሳምንታት ወደ $500,000 አካባቢ ነበር ገቢ የሆነው። አሁን ሶስተኛው ሳምንት ላይ በተለይም ከኖሞር እንቅስቃሴ በኋላ ከ$1 ሚሊዮን በላይ ነው ገቢ መሆን የቻለው። አብዛኛው ገንዘብ የተሰበሰበው ደግሞ 10,000 ሰዎች የማይሞሉ ናቸው ይህን ገንዘብ ሰፖርት ያደረጉት። የዚህ አንድምታ ምንድን ነው? በአንድ ሳምንት ውስጥ 10,000 የማይሞሉ ሰዎች ከ$1 ሚሊዮን በላይ ማውጣት ከቻሉ የኢትዮጵያ ዲያስፖራ አቅሙ እምቅ አቅም አለው ማለት የሚል ነው የሚያሳየው። ኢትዮጵያ ደግሞ 3 ሚሊዮን እና በላይ ዲያስፖራ ካላት 100,000 ቢያዋጡ ብለን ስናስብ ወይም 200,000 ቢያዋጡ ብለን ስናስብ ግን ቁጥሩን ከፍ አድርገነው 500,000 ቢያዋጡ ብለን ስናስብ እነዚህ ምዕራባውያን ሀገራት እንከለክለዋለን ከሚሉት ገንዘብ እጅግ በጣም ይላል ገንዘብ ከዲያስፖራው ማሰባሰብ እንደሚቻል ያሳያል።
የኢትዮጵያ ዳያስፖራ ኤጀንሲ የምጣኔ ሀብቱን በመደገፍ ረገድ ወደፊት እንደ ትኩረት አቅጣጫ አድርጎ የሚሰራው የዳያስፖራውን እምቅ አቅም መጠቀም በሚችልበት መንገድ ላይ መሆኑንም አቶ ወንደሰን ተናግረዋል።
ወደፊት የትኩረት አቅጣጫችን ሆኖ የምንሰራው እንደ ኤጀንሲ እንደ መንግስትም በዋነኛነት እዚህ ላይ ነው የሚሆነው። ጫናዎች እየበረቱ ስለሚመጡ የዳያስፖራውን እምቅ አቅም እንዴት አድርገን እንጠቀምበት፣ ሌሎች ሀገሮች እንዴት ተጠቀሙ፣ ከዳያስፖራዎቻቸው ምን ተጠቅመው እየተደረሱ እንዴት በምን መንገድ ሄዱ የሚለውንም እያየን ነው። እሱን ተከትለን እንደዚህ ትልቅ ካምፔኖች ዲያስፖራውን የሚያሳትፉ ስራዎችን እንሰራለን። ይሄ አሁን አይዞን የሚባለው ፕላትፎርም ለጊዜው በውስጡ ያለው አንድ ፕሮጀክት ወይም አንድ ኮዝ ነው፣ ሰፖርት ፎር ዲስፕሌስድ የሚል ነው። ግን ፕላትፎርሙ አንሊሚትድ ካፓሲቲ ነው ያለው። ኮዝስ ብዙ ኮዞችን በውስጡ ሊይዝ ይችላል። ስለዚህ መልሶ ግንባታ ላይ የትምህርት ቤት ፕሮጀክት ብለን አንድ ኮዝ ልናስገባ እንችላለን። የጤና ተቋማት ግንባታ ብለን ሌላ ኮዝ ልናስገባ እንችላለን። ሴቶችን መደገፍ፣ ህጻናትን መደገፍ፣ አዛውንቶችን መደገፍ እያለን ልዩ ልዩ ፕሮጀክቶች ልናስገባ እንችላለን። ፕላትፎርሙን ካየኸው የሚፈልጉትን ፕሮጀክት ይርዱ ነው የሚለው ፕላትፎርም ራሱ ሲዘጋጅ እና ስክሮል እያደረጉ እየመረጡ ወደፊት አሁን ይሄ በጣም አንገብጋቢ የሆነው የተፈናቀሉ ዜጎችን መደገፍ ስለሆነ እሱን ብቻ አስገባን እንጂ ወደፊት በፍላጎታቸው የትኛውን ኮዝ በደግፍ የበለጠ ውጤታማ ሆናለሁ ብለው ሊመርጡ በሚችሉበት ሁኔታ ነው ፕላትፎርሙ የተዘጋጀው። እያሰብን ያለ ነው ምንድን ነው ተቋማት መንግስታዊ ያልሆኑም ተቋማት ፍላጎታቸውን ከዳያስፖራ ሀብት እንዲሰባሰብላቸው የሚፈልጉትን ፍላጎታቸውን ለኤጀንሲያችን እንዲያቀርቡ ይደረጋል። ኤጀንሲያችን እነዛን ፕሮጀክቶች ይመርጣል፣ ፕራዮሪቲ ይሰጥና ከመረጠ በኋላ ፕላትፎርም ውስጥ እንዲቀመጥ ያደርጋል። አካውንት እንዲወጣለት ይሆናል። ስለዚህ ሪሶርስ ሞቢላይዝ ይደረጋል። በቀጥታ ሀብቱ ለሚሰባሰብለት መንግስታዊ ወይም መንግስታዊ ያልሆነ ተቋም ሀብቱ እንዲሄድለት ይደረጋል ማለት ነው። ስለዚህ ዳያስፖራው በቀጥታ ከሚረዳው አካል ጋር እንዲገናኝ ያስችለዋል። ውጤቱንም የሚያይበት መንገድ እግረ መንገዱ ይመቻቻል። ስለዚህ እነዚህ በተለይም ይሄ ፕላትፎርሙ በዋነኛነት የሪሶርስ ሞቢላይዜሽኑን አቅማችንን በጣም ነው የሚያጠናክርልን።
መንግስት ከፍተኛ የዳያስፖራ አባላት አሉባቸው በተባሉት ከተሞች 19 የሚደርሱ የዳያስፖራ ሚስዮኖችን አደራጅቶ ስልጠና እየሰጠ ሲሆን በቅርቡ እንደሚያሰማራቸውም የኢትዮጵያ ዳያስፖራ ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ቅንብር ትምህርት ነው። ትምህርት ለምሽቱ በያዘው ጥንቅሩ የማህበራዊ መገናኛ አጠቃቀም እውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ነገሮችን የሚያመዛዝነው የአእምሯቸው ክፍል ገና በማደግ ላይ ያሉ ሕጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል ሲል ይንደረደራል። ሆኖም በኮቪድ-19 ሳቢያ ልጆች አብዛኛውን የትምህርት መዝናኛ ጊዜያቸውን በኮምፒውተር ላይ የሚያጠፉ በመሆናቸው የወላጆች ቁጥጥር ያስፈልገዋል ግን አስቸጋሪ አድርጎታል ይለናል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብ ክትትል ምን ድረስ መሆን አለበት በሚለው ሀሳብ ዙሪያ ባለሙያ አነጋግረናል። ስማቸውን በማስተዋወቅ ይጀምራሉ። ስመኝሽ የቆየናት ያሰናዳቸው።
ስሜ ብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከ20 ዓመት በላይ ያሳለፍኩ ነኝ።
በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል?
በመሰረቱ የልጅ አላፊ ወላጅና ፈጣሪ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይሄንን አይነት ጌም መጫወት ትችላለህ፣ በዚህ ሰዓት ደግሞ ይሄንን አይነት ጌም መጫወት አትችልም፣ በኮምፒውተር ፊት የምታሳልፊው ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከሰባት ስምንት በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጥቶ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። በእንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጉማል ብዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀድ ወላጆች ይሄን አይነት መንገድ አላቸው። ልጆች ቤት ስራቸውን መስራቱ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው የማስበው። ከዚያ በኋላ ግን ያለውን ሰዓት እስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥተው መጫወት አይችሉም፣ ወይ ከሌሎች ጋር መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋዩ ከተነቀለ ከግድግዳው ሄዶ መንቀል ይቻላል። ኢሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ መቆጣጠር ይቻላል።
ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል።
የልጆቻችን ጓደኞቻችን በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ከተወሰነ እድሜ በኋላ ልጅ ያጠገብ ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋና ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቂው ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛ አይደለም። ጓደኛ ጥሩ ነው፣ ጓደኛ በጎ ነው። ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን፣ ማንም አይደለም። እና ይሄ ከልጅነት ጀምሮ ተኮትኩቶ ማደግ ያለበት ጉዳይ ነው።
የመምህራንስ ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም
ልጆቻችን ወረቀት የሚያመጡበት ከትምህርት ቤት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትን በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሄዱት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል ልጆች። እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈ እና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳትና ትምህርት ቤቶች በተቻለ መጠን በትምህርት ቤት አካባቢ የምሰራ ሰው ስለሆንኩ በልጆች አካባቢ ብዙ አመት ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንልክ የሚላከውን ነገር ወላጅ ማንበብ አለበት። ካልገባው ትምህርት ቤቱን መጠየቅ አለበት። በልጁ ላይ አንድ ባህሪ ካየ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ።
ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆች አጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸውም ከ13 ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ?
ለተማሪዎች እምቢ የሚባለውን ነገር እንደማይወዱ እናውቃለን። እና ሙሉ ለሙሉ ደግሞ እምቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊለይ ይችላል። ስለዚህ እምቢ ሳይሆን ይህን አይነት ነገሮች ከፈለግሽ መተሽ አስረጅኝ። ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይ ማንበብ አለበት። እሺ ይህን አድርጊ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስን የሚጎዳ ነገር ከሆነ ከማድረግ በፊት በትንሹ እንኳን መተሃዋያ ዝም ብለህ አትግባበት፣ ዝም ብለሽ አታድርጊው ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም በዓለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠን ከኮምፒውተር ጋር ስለምንውል አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩ፣ ወይ ይሄማ እንዴት ደስ ይላል፣ እኔ አብረን እሺ ዳንስ ነው ደንስ ስትል ደንሽ ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
ምን አሁን ጥሩ ሐሳብ አነሳሽ። ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች። በራሳቸው ማድረግ፣ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ እና ሚስጥር ከወላጅ ጋር እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል?
አንደኛ በቤታችን እንገኝ፣ ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ፣ አይሆንም፣ ተው የሚባለውን እንቆጠብ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘን ነው።
ቢሌኒ፣ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መመምሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ስመኝሽና እንግዳዋን አመሰግናለሁ። አድማጮች፣ ለምሽቱን ስርጭት ለማሰናዳት ወይም ለማጠቃለል የመጨረሻው ዝግጅት ላይ ደርሰናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የሐሳብና የመረጃ ልውውጥን እውን ማድረግ የሚያስችል ደህንነቱ የተጠበቀና አስተማማኝ የበይነ መረብ አገልግሎት መኖሩን ማረጋገጥ ለባይደንና ሐሪስ አስተዳደር ዋናው ቀዳሚ ጉዳይ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ዩናይትድ ስቴትስ የአሜሪካን ሕዝብ ወሳኝ መሠረተ ልማቶችንና አጋሮቿ ላይ ጉዳት ለማድረስ ታስበው የሚውጠነጠን የሳይበር ጥቃትን ለመከላከል ሀገራዊና ዓለም አቀፋዊ ጥረቶችን በማስተባበር ተግባር ላይ እንዲውል አድርጋለች። እነኚህም ጥረቶች ፍሬ ማፍራት ጀምረዋል። የፍትህ ሚኒስቴር በቅርቡ በዩናይትድ ስቴትስ ውስጥ የሚገኙ የንግድ ድርጅቶችና የመንግሥት ተቋማትን ሥራ ለማደናቀፍ ኮምፒውተሮችን በማሰናከል ጉዳት በሚያደርስ የሳይበር ጥቃት ላይ ተሰማርተው በተገኙ ሁለት የውጭ ዜጎች ላይ ክስ መመስረቱን ማስታወቁን የዘረዘረው ርዕሰ አንቀጽ አያይዞም የዩክሬን ተወላጅ የሆነው ያሮስላቭ ቫስንስኪ እንዲህ ያለውን የኮምፒውተር አሰናካይ ራንሰምዌር ባለፈው ሐምሌ ወር ካሲያ በተባለ የዲጂታል መረጃ ቴክኖሎጂና ሶፍትዌር ኩባንያ ብዙ ሺህ ደንበኞች ላይ ያነጣጠረውን ጥቃት ጨምሮ በሌሎች ብዙ ኩባንያዎች ላይ ላደረሰው ጥቃት ተጠያቂ እንዲሆን ተደርጓል። የዩናይትድ ስቴትስ የፍትህ ሚኒስቴር በተጨማሪም እንደ አውሮፓውያን የዘመን አቆጣጠር በነሐሴ 2019 በቴክሳስ ክፍለ ግዛት የሚገኙ የንግድ ድርጅቶችና የመንግሥት ተቋማትን ጨምሮ በበርካታ የጉዳቱ ሰለባዎች ላይ ባደረሰው የሳይበር ጥቃት አማካኝነት የጠየቀውን $6.1 ሚሊዮን ተገድዶ የሚከፈል ገንዘብ በይዛ ዝውውርን በመከታተል ሩሲያዊውን ያቨጊኒ ፖሊያኒን መያዙን አስታውቋል። ቫሲንስኪና ፖሊያኒን የበርካታ ኩባንያዎችን የኮምፒውተር ኔትወርክ በመጥለፍና ኮምፒውተሮቹ በቋታቸው ያዘሉትን መረጃ በመመስጠር የጥቃቱ ሰለባ አድርጓቸዋል። የሳይበር ወንጀል ለሀገራችንና ለግል ደህንነታችን፣ ለኢኮኖሚያችን ጤናማ ይዞታና ለብሔራዊ ደህንነታችን ከፍተኛ ስጋት ደቃኝ ነው ሲሉ የዩናይትድ ስቴትሱ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ በቅርቡ በጉዳዩ ላይ አስተያየት በሰጡበት ወቅት ተናግረዋል። መልእክታችን ግልጽ ነው። ዩናይትድ ስቴትስ ከአጋሮቿ ጋር በመሆን እነኚህን መሰል የራንሰምዌር ጥቃቶች ፈጻሚዎችን ለመለየት፣ ለፍርድ ለማቅረብና ከተጠቂዎቻቸው የዘረፉትን ገንዘብ ለማስመለስ ተገቢውን ሁሉ ታደርጋለች ማለታቸውን የዕለቱ ርዕሰ አንቀጽ ጠቁሟል። ርዕሰ አንቀጹ አክሎም ለሳይበር ጥቃት ፈጻሚ ወንጀለኞች የምናስተላልፈው መልእክት ግልጽ ነው። ማንኛውንም ዩናይትድ ስቴትስ ውስጥ የሚገኝ አካል የጥቃታችሁ ኢላማ ካደረጋችሁ አድነን እናገኛችኋለን ሲሉ ምክትል ጠቅላይ አቃቤ ሕግ ሞናኮ የተናገሩትን አስታውሰዋል። ፕሬዚደንት ባይደን ለሩሲያ አቻቸው ቭላድሚር ፑቲን እንደገለጹት ዩናይትድ ስቴትስ ይህንን በተደጋጋሚ የሚቃጣ ጥቃት በመጋፈጥ ሕዝቦቿና ወሳኝ መሠረተ ልማቷን ከጉዳት ለመጠበቅ አስፈላጊውን እርምጃ ትወስዳለች። ያደረግነው ይህንኑ ነው። ርዕሰ አንቀጹ ቀጠለ። እዚህ ተንኮል አዘል የሳይበር ጥቃት ተዋናዮችን እንቅስቃሴዎች ለማወቅ በአገር ውስጥ መሰል ጥቃቶችን መቋቋም የሚያስችል አሰራር ለማጠንከር የወንጀሉ ፈጻሚዎች የሚጠይቁትን ገንዘብ በሕጋዊ መንገድ በተሰራ ሥራ በሚገኝ ገንዘብ ለመለወጥ ልዩ የገንዘብ ማስተላለፊያ ሥርዓት ወይንም አሰራር የሚያቀላጥፉ ዓለም አቀፍ ትብብሮችን ለማደናቀፍ የሚፈጸሙ ድርጊቶችን እንዲሁም ለወንጀለኞች መሸሸጊያ የሚሆኑ ሁሉ ኢላማ ለማድረግ የፌዴራል መንግስቱን ሙሉ አቅም ሥራ ላይ እናውላለን ሲሉ ፕሬዚደንት ባይደን የተናገሩትን በመጥቀስ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ማክሰኞ ምሽት ያሰናዳውንም በዚሁ አበቃ። ያስተናገድኳችሁ አሉላ ከበደ ከቴክኒክ አሰናጇ ብርሃን ኃይሉ ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና ደሩ። Thank you.